ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ፍቅሩንና ቸርነቱን ያልነፈገን እግዚአብሔር አምላካችን የተመሰገነ ይሁን። ባለፉት ቀናት ተጠብቆን እንደገና ደግሞ ዛሬ በቃሉ ማዕድ ፊት እግዚአብሔር አምላካችን አንድ ላይ ሰብስቦናል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር ምንም የሚሳነው ነገር የለም። የባሪያዎቹን የልጆቹን ሕይወት ለመጠበቅ እነሆ ለጠላትም አሳልፎ ላለመስጠት ልጁን ጌታ ኢየሱስ ክርስቶስን መሥዋዕት አድርጎ ስለኔና ስለናንተ ሰጥቷል። ስለዚህም ደግሞ ዘወትር ደስ ይለናል። ታማኝ አምላክ አለን፣ አንረበሽም። አዎ አንፈራም፣ አንደነግጥም። ኢየሱስ ክርስቶስ ሰላማችን ነውና እስቲ እንዲህ እንበል።
ኢየሱስ ክርስቶስ ወዳጆቼ የእያንዳንዳችን ጋሻ ነው። እርሱን ከኛ የሚወስድብን ምንም ነገር እንደሌለ እናምናለን። እኛን ከጁም ፈልቅቆ የሚወስደን ምንም ነገር የለም። መታመኛችንና መደገፊያችን እርሱ ነው። እግዚአብሔር ይክበር ይመስገን። ዘማሪውን እግዚአብሔር አብዝቶ ይባርከው። እናመስግን። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እናመሰግንሃለን። ስላለፉት ቀናት ሁሉ እጅግ አድርገን እናከብራሃለን። በዚህ ጊዜ ደግሞ እግዚአብሔር ሆይ አንተ በቃልህ እንድትናገረን አንተ ጊዜውን እንድትባርክልን እኛንም እንድትባርክን ለምናሃለን። በልጅህ በኢየሱስ ክርስቶስ ስም ስትል ስማን አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ጳውሎስና ከርሱ ጋር ያሉት ሰዎች ወደ ሮም ሲጓዙ ሳሉ መርከባቸው በባዕል ተመታ የቱን ያህል እንደተቸገሩና እንደተናወጡ በመመልከት ላይ እንደነበርን ከጊዜ አቋያ ትምርታችን ማገባደዳችን ይታወሳል። ዛሬም ባለፈው ጊዜ ካቆምንበት ስፍራ እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 27 ቁጥር 27 ነው። ሐዋርያት ሥራ ምዕራፍ 27 ቁጥር 27 ወገኖች እነዚህ ሰዎች በማዕበሉ ውስጥ 14 ቀን ሙሉ መቆየታቸው ይታወሳል። ቃሉን ባለፈው ክፍለ ጊዜያችን እንደተመለከትነው እንደዚሁ ይላል። በዚያን መከራና በጭንቀት ወቅት እግዚአብሔር መልአክ ለጳውሎስ ተገልጦ እንዳበረታታውና የተናገረውንም ቃል ከርሱ ጋር ላሉ ሰዎች እንደመሰከረላቸው ተመልክተናል። እንዲህ ይላል በ14ኛው ምለሊት ባድሪያ ባህር ወዲህና ወዲያ ስንነዳ መርከበኞች በኩለ ሌሊት ወደ አንድ ምድር የቀረቡ መሰላቸው ይላል። ባድሪያ ባህር የሚለው ዛሬ አድሪያቲክ ባህር ተብሎ የሚጠራው ነው። ይህ ባህር የሚገኘው በጣሊያንና በመቄዶንያ ወይም ግሪክ መካከል ነው። በቄርጤስና በሲሲሊያ መካከል አልፈው በነፋስ ወዲያና ወዲህ እየተገፉ ወደዚህ ባህር ዳርቻ ደረሱ። በ14ኛው ቀን እኩለ ሌሊት ላይ ከጥልቁ ባህር ወጥተው ወደ አንድ ምድር እንደ ተቃረቡ ተመለከቱ። ቁጥር 8 እና 9 የሚለን ደግሞ እንመልከት። መለኪያ ገመድም ቢጥሉ 20 በሰው ቁመት አገኙ። ጥቂትም ቆይተው ሁለተኛ ቢጥሉ 15 በሰው ቁመት አገኙ። ድንጋያማም ወደ ሆነ ስፍራ እንዳይወድቁ ፈርተው ከመርከቡ በስተኋላ 4 መልህቅ አወረዱ። ቀንም እንዲሆን ተመኙ ይላል። የመለካታቸው ጥቅም ወደ ምድር ምን ያህል እንደቀረቡ ለማወቅ ነው። በለኩም ቁጥር ወደ መሬት እየቀረቡና የውሃው ጥልቀት እየቀነሰ እንደመጣ እየተረዱ ነበር። አልፎ ሄደው ወደ ምድር በጣም ቀርበው መርከቧ ድንጋይ ላይ እንዳትወድቅ 4 መልህቆቹን ወደ ባህሩ በመልቀቅ መርከቧን ሊያቆሟት ይቻሉ። መርከበኞቹም ከመርከቡ ይሸሹ ዘንድ ፈልገው ከመርከቡ በስተፊት መልህቅ መጣል እንዳላቸው አመካኝተው ታንኳይቱን ወደ ባህር ባወረዱ ጊዜ ጳውሎስ ለመቶ አለቃውና ለወታደሮች እነዚህ በመርከቡ ካልቆዩ እናንተ ትድኑ ዘንድ አትችሉም አላቸው ይላል። ቁጥር 30 እና 31ን ይመለከቷል። እንደምንመለከተው ወዳጆቼ መርከበኞቹ መርከቢቷን ትተው ለመጥፋት ይሞክሩ ጀመር። በመርከቧ ፊተኛ ክፍል መልህቅ የሚጥሉ መስለው ጀልባዋን ፈተው ወደ ባህሩ በገመድ ማውረድ ጀመሩ። መርከቧ ትሰምጣለች የሚል ስጋት ስለነበራቸው ከዚህ በፊት አድርገውት የማያውቁትን ነገር ነበር ያደረጉት። ጳውሎስ ግን ለናንተ ይወትና ለመርከቧ መዳን ዋስትና የሚሆነው እነዚህ ሊጠፉ ያሉ መርከበኞች በመርከቢቷ ላይ ሲቆዩ ብቻ ነው በማለት ለመርከቧ አዛዥ አስታወቀ። ጳውሎስ እምነቱን ሁሉ በእግዚአብሔር ላይ አድርጎ ነበር። የእግዚአብሔርን ቃል በእንደዚህ አይነት ተስፋ አስቆራጭ ሁኔታ ውስጥ ሆኖ ማመን እንዴት የሚያስደንቅ ነው። አስቀድሞ እርሱና በመርከቢቷ ላይ ያሉ ሰዎች በሙሉ እንደሚድኑ የእግዚአብሔር መልአክ ነግሮት ነበር። ነገር ግን እነዚህ ሰዎች መዳን የሚችሉት በራሳቸው መንገድ ሳይሆን በእግዚአብሔር መንገድ ሲሄዱ ብቻ ነው። ለነርሱ የሚሆነው የእግዚአብሔር መንገድን በመርከቢቷ ላይ አርፎ ሲቀመጡ ነው። ይህ እንግዲህ የእምነት ጉዳይ ነው ወዳጆቼ። አምኖ መቀበል ደግሞ የነርሱ ድርሻ ነው። ጳውሎስ እግዚአብሔርን እንደሚያምን ነግሯቸዋል። ስለዚህ መዳን የሚፈልጉ ከሆነ መርከቢቷ ላይ እንዲቆዩ ያስፈልጋል ማለት ነው። ቁጥር 32 እንዲህ ይላል፣ ያን ጊዜ ወታደሮቹ የታንኳይቱን ገመድ ቆርጠው ትወድቅ ዘንድ ተዋት ይላል። ጳውሎስ ለወታደሮቹ አዛዥ ለመኮንኑ በነገረው ጊዜ አመኑ። ወታደሮቹንም ልኮ ጀልባዋ የታሰረችበትን ገመድ ቆርጠው እንዲጥሏት አዘዘ። በትእዛዙም መሰረት ገመዱን ቆረጡት። ጀልባዋም ወደ ባህሩ ወደቀች። ከዚህ በኋላ ሁሉም ሰው በመርከቧ ላይ ቀረ። ከቁጥር 33 እስከ 34 ያለውን እንመልከት። ቀንም ሲነጋ ጳውሎስ ምግብ ይበሉ ዘንድ ሁሉን ይለምን ነበር። እንዲህም አላቸው፣ እየጠበቃችሁ ምንም ሳትቀበሉ ጦማችሁን ከሰነበታችሁ ዛሬ 14ኛ ቀናችሁ ነው። ስለዚህ ምግብ ትበሉ ዘንድ እለምናችኋለሁ፣ ይህ ለደህንነታችሁ ይሆናልና፣ ከናንተ ካንዱ የራስ ጠጉር እንኳን አትጠፋምና አይላችኋል። 14 ቀን ሙሉ ምግብ ሳይበሉ ጦማቸውን መቆየት ብርቱ የተባለውን ሰው እንኳን ሳይቀር ምን ያህል ያደክሞ እንደሚችል መገመት ትችላላችሁ። ስለዚህ ሁሉም ጦማቸውን መሆናቸውን አውቆ ጳውሎስ እንዲበሉ ሲያበረታታቸው ከዚህ ክፍል እንረዳለን ወይም ደግሞ እንመለከታለን። ወደ ምድርም ስለደረሱ ከዚህ በኋላ ያለውን ሥራ ለማከናወን ብርታትና ጉልበት ያስፈልጋቸው ነበርና መብላት የግዴታ ሆነ። ቁጥር 35 ነው። ይህንም ብሎ እንጀራን ይዞ በሁሉ ፊት እግዚአብሔርን አመሰገነ፣ ቆርሶም ይበላ ዘንድ ጀመረ ይላል። ጳውሎስ ወዳጆቼ ሁሉም በተሰበሰቡበት ስለ ምግቡ እግዚአብሔርን አመስግኖ መመገብ ጀመረ። ይህን ያደረገው በእነርሱ ፊት ትልቅ ምስክርነት ስላለውና ስለ ነበረውም ነው። ሁሉም ተጽናንቶ ራሳቸው ደግሞ ምግብ ተቀበሉ። በመርከቡም ያለን ሁላችን 276 ነፍስ ነበርን ይላል። ቁጥር 36 እና 37ን ይመለከቷል። በዚህች መርከብ ላይ የተሳፈሩ በሙሉ 276 ሰዎች እንደነበሩ ከዚህ ክፍል በቀላሉ መረዳት ይቻላል። ይህም ደግሞ መርከቢቷ ትልቅ እንደሆነች ያሳየናል። በልተውም በጠገቡ ጊዜ ስንዴውን ወደ ባህር እየጣሉ መርከቡን አቃለሉት የሚለውን ቃሉን ደግሞ ከቁጥር 38 ላይ እናነባለን። አስቀድመው የጫኑትን ጭነት በሙሉ እንደጣሉ አንብበናል። አሁን ደግሞ ምግባቸውን ሲጥሉ ነው የምንመለከታቸው። ከቁጥር 39 እስከ 44 ያለውን ደግሞ ረጋ ብለን እንመልከተው። በነጋም ጊዜ ምድሩን አላወቁትም፣ ነገር ግን ያሸዋ ዳር ያለውን የባህር ሰርጥ ተመለከቱ። ቢቻላቸውም መርከቡን ወደዚያ ይገፉ ዘንድ ቆረጡ። መልህቆቹንም ፈተው በባህር ተዋቸው። ያን ጊዜም የመግዘፊያውን ማሰሪያ ፈቱት። ታናሹንም ሸራ ለነፋስ ከፍ አድርገው ወደ ዳር አቅንተው ይሄዱ ዘንድ ጀመሩ። ነገር ግን ሁለት ባህር በተገናኙበት ስፍራ ወድቀው መርከቡን በዲብ ላይ ነዱ። በስተፊቱም ተተክሎ የማይነቃነቅ ሆነ፣ በስተኋላ ግን ከማዕበሉ ግፊያ የተነሳ ይሰበር ነበር። ወታደሮቹም ከእስረኞች አንድ ስንኳ ዋኝቶ እንዳያመልጥ ይገሏቸው ዘንድ ተማከሩ። የመቶ አለቃው ግን ጳውሎስን ያድነው ዘንድ አስቦ ምክራቸውን ከለከለ። ዋና የሚያውቁትም ከመርከብ ራሳቸውን እየወረወሩ አስቀድመው ወደ ምድር ይወጡ ዘንድ የቀሩትም እኩሌቶቹ በሳንቃዎች ላይ እኩሌቶቹም በመርከቡ ስባሪ ይወጡ ዘንድ አዘዘ። እንዲሁም ሁሉ በደህና ወደ ምድር ደረሱ ይላል። እግዚአብሔር የተናገረውን ቃል ፈጸመ ወዳጆቼ። ጳውሎስና ሌሎች 276 ሰዎች ከአደጋው ዳኑ። እግዚአብሔር እነርሱን በመርከቡ ውስጥ እየመራ እንዳለ ከዚህ ቃል መረዳት ይቻላል። እግዚአብሔር አምላካችን የተመሰገነ ይሁን። ኢየሱስ ክርስቶስ በመርከቡ ውስጥ ተኝቶ ካለ ምንም የሚያሰጋን ነገር የለም።
Thank you.
እግዚአብሔር ስለዚህ ዝማሬ እጅግ የተመሰገነ ይሁን። ኢየሱስ ክርስቶስ በሕይወታችን ጀልባ ውስጥ ካለ መርከባችን ፈጽሞ አትሰምጥም። ምንም አይነት ውጥንቅጥ እንኳን ቢወጣ፣ ምንም አይነት መከራም ቢመጣ ኢየሱስ ክርስቶስ ይቆጣጠራል። እሱ የማዕበሉ ጌታ ነው። ዝማሪያን እግዚአብሔር አብዝቶ ይባርካት። አሁን ከዚህ በመቀጠል እንግዲህ አድማጮች የሐዋርያት ሥራ የምዕራፍ 28ን ትምህርት እንመለከታለን። የዚህ የሐዋርያት ሥራ ምዕራፍ 28 አብይ ሐሳቡ የጳውሎስን ሮማ መድረስ ስለመተረክ ነው። ይህ ምዕራፍ የሚተርከው የጳውሎስን ሮማ መድረስ ነው። በሐዋርያት ሥራ መጽሐፍ ውስጥ ይህ ምዕራፍ ወዳጆቼ የመጨረሻ ጥናታችን ነው ማለት ነው። በዚህ ምዕራፍ ውስጥ ጳውሎስ ከመላጥያ ተነስቶ እንዴት ሮማ ሊገባ እንደቻለ እናጠናለን። ጳውሎስ ሮማ እንደደረሰ በመጀመሪያ ያገለገለው አይሁዶችን ሲሆን በመቀጠል ደግሞ አሕዛብን አገልግሏል። ትረካው የጳውሎስን የሮማ ስብከት እየነገረን ሳለ የድርጊቱን ፍጻሜ ሳይነግረን ታሪኩ በዚያው ያቆማል። መንፈስ ቅዱስ የሐዋርያትን ሥራ እስከ ዛሬ ድረስ እንዳልጨረሰው እንገነዘባለን። የሐዋርያት መጽሐፍ የሚደመደመው ክርስቲያኖች ከዚህ ምድር ላይ ተሰባስቦ በሚነጠቁበት ጊዜ ነው። የመላጥያ ምድር የሚለውን ታሪክ ደግሞ ቀጥለን እንመልከት። በደና ከደረስን በኋላ ቁጥር 1 ተመልከቱ። በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን ይላል። ይህች ደሴት ዛሬ ማልታ ተብላ የምትጠራው ነች። በዚያን ጊዜ መላጥያ ተብላ የምትጠራው ዛሬ ማልታ ተብላ ትጠራለች። በዚህ ስፍራ ላይ የምናየው እግዚአብሔር ለጳውሎስ የተናገረውን ቃል ምን ያህል እንደጠበቀ ነው። ይህ ሁሉ ዛሬ ለትምህርታችን እንዲሆን ተጽፎ ቀርቦልናል። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱ ምሳት አንድደው ሁላችንን ተቀበሉን ይላል። ቁጥር 2 ልብ ይሏል። ሉቃስ ወዳጆቼ እነዚህን ሰዎች አረማውያን ይላቸዋል። ሰዎቹ በእግዚአብሔር የማያምኑና የግሪክንም ቋንቋ የማያውቁ ናቸው። በዚህ ስፍራ ላይ እነዚህ አረማዊ ሰዎች ለ276 ሰዎች ያደረጉትን ቸርነት እና ርህራይ እንመለከታለን። መርከቢቷ ላይ ከነበሩ ሰዎች ውስጥ ብዙዎቹ ወንጀለኞች ሲሆኑ ወደ ሮማ እየተወሰዱ ያሉት ለቅጣት ነበር። ሆኖም ለነዚህ እስረኞች እንኳን ሳይቀር እሳት በማሞቅና ምግባቸውን በመስጠት የርህራይን ሥራ አደረጉ። በዚህ ስፍራ ላይ ኃይማኖት የላቸውም የምንላቸው ሰዎች የሚያደርጉትን ርህራይ ተመልክተናል። አንዳንድ ጊዜ ኃይማኖት አለን ከሚሉት ይልቅ ኃይማኖት የሌላቸው ሰዎች አዛኝና ተጨናቂ ወይም ደግሞ ሩሩ ሆነው እናገኛቸዋለን። ቁጥር 3ን ተመልከቱ። ጳውሎስ ግን ብዙ ጭራሩ አከማይቶ ወደ ሳት ሲጨምር እፉኝት ከሙቀት የተነሳ ወጣ እጁን ነደፈች ይላል። በማርቆስ ወንጌል መጨረሻ ላይ እንዲህ የሚል ቃል ኪዳን እንዳለ ታስታውሳላችሁ፣ ያመኑትን እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ይላል። ማርቆስ ምዕራፍ 16 ከቁጥር 17 እስከ 18 ያለውን መመልከት ይቻላል። እነዚህ ምልክቶች ወዳጆቼ ወንጌልን ለማዳረስ ትልቅ ጠቀሜታ አላቸው። ጳውሎስ ሆን ብሎና እግዚአብሔርን ለመፈታተን ፈልጎ አልነበረም እፉኝቷን የያዘው። ነገር ግን ሳያውቀው ነበር እሳትን ለማንደድ እንጨትን ሰብስቦ ወደ እሳቱ ሲጨምር አሸዋ ውስጥ የነበረችው እፉኝት ሳያውቀው ተነስታ ነደፈችው። ከሙቀት የተነሳ የነደፈችው እፉኝት መንደፍ ብቻ ሳይሆን በእጁም ላይ ተጣብቃ ነበር። ቁጥር 4ን እንይ። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተውም አሉ። በዚያ የነበሩ አሕዛቦች ጳውሎስ በእፉኝት እንደ ተነደፈ ባዩ ጊዜ በእውነት ይህ ሰው ወንጀለኛ ነበር፣ የእግዚአብሔርም ፍርድ በሕይወት ይኖር ዘንድ አልተውም አሉ። ከባህር በብዙ ችግር ቢተርፍም በዚህ በመርዘኛ ጊንጥ ሊሞት ነው ብሎ አሰቡ። ይህንን ሁሉ ተቀምጦ ይመለከቱ ነበር። ካሁን አሁን ከእጁ ጀምሮ ያብጥና ሰውነቱን አዳርሶ ይወድቃል ብሎ መጠባበቅ ጀመሩ። ከዚህ በፊት እንዲህ ያለው ሁኔታ በሕዝቦቻቸው ላይ ተደጋግሞ ሲደርስ ተመልክተዋልና። እስቲ ቁጥር 5ና 6 የሚለውን ደግሞ እናንብብ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም፣ እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብሎ ይጠባበቁት ነበር። ብዙ ጊዜ ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብለው ሐሳባቸውን ለወጡ ይላል። የሚገርም ጉዳይ ነው። እግዚአብሔር በማርቆስ ምዕራፍ 16 ቁጥር 18 የገባው ቃል ኪዳን በጳውሎስ ሕይወት ውስጥ ተፈጸመ። ዛሬ ወገኖቼ አንዳንድ ሰዎች እባብን በእጃቸው እየያዙ እግዚአብሔር የሰጠን ቃል ኪዳን ነው አይጎዳንም ይላሉ። በእውነቱ ይህ ድርጊት እግዚአብሔርን መፈታተን ነው። እፉኝቷ ጳውሎስን እንዳልገደለችው ባዩ ጊዜ እዚያ የተሰባሰቡት ሰዎች ሁሉ በእውነት ይህ ሰው ወንጀለኛ ሳይሆን ከአማልክቶቹ አንዱ ነው አሉ። አሁን ደግሞ ሐሳባቸውን ለውጠው እነዚህ ሰዎች በሁለቱም አመለካከታቸው ትልቅ ስህተት ነበረባቸው። በዚያም ስፍራ አጠገብ ፑፕልዮስ የሚሉት የደሴት አለቃ መሬት ነበረ። እርሱም እንግድነትን ተቀብሎን 3 ቀን በፍቅር አሳደረን። የፑፕልዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ላይ ጭኖ ፈወሰው ይላል። ጳውሎስ ወገኖቼ በዚህ ሁኔታ ውስጥም እንኳን ቢሆን አገልግሎቱን አላቆምም። በገባበትና በደረሰበት ቦታ ሁሉ የሰላም አምላክ የሆነውን ፈዋሹን ኢየሱስን ይሰብክ ነበር። በዚህም ቤት ተገኝቶ ለታመመው ሰው ጸለየለት፣ ሰውየውም ተፈወሰ። ይህም በሆነ ጊዜ የቀሩት ደግሞ በደሴቲቱ ደዌ የነበረባቸው እየመጡ ተፈወሱ። በብዙ ክብርም ደግሞ አከበሩ። በተነሳንም ጊዜ በመርከብ ላይ የሚያስፈልገንን ነገር አኖሩልን የሚለውን ቃሉን ደግሞ ከቁጥር 9-10 ባለው ስፍራ ላይ እንመለከታለን። አንዳንድ ሰዎች በዚህ በመላጥያ ደሴት ወንጌል ሳይሆን የተሰበከው ፈውስ ነው የተከናወነው ይላሉ። ይህ መረዳት ግን ትክክል አይደለም ወይም ደግሞ አልነበረም። ሉቃስ አሁን ይዞን የመጣው ወደ ሐዋርያ ሥራ መጨረሻ ነው። ከዚህም የተነሳ ብዙ ነገሮችን አይምሯችንን በመጠቀብ እንድናስብና ክፍተትን እንድንሞላ ይፈልጋል። ስለዚህም በዚህ ስፍራ ስለ ወንጌል መሰበኩን ሳይነግረን ሰዎች ስለ መፈወሳቸው ነው የነገረን። ጳውሎስ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደ ተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና በማለት የተናገረ ሰው ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 መመልከት ይቻላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2ን ይመለከቷል። ስለዚህ ወዳጆቼ ጳውሎስ ወንጌልን ከሰበከ በኋላ ነው ምልክቶችን ያደረገው። ተአምራቶች ምልክቶች እንጂ በራሳቸው ወንጌልን አይሰብኩም። ፈውስም ሊመጣ የሚችለው እንዲሁ ሳይሆን ወንጌል ከተሰበከ በኋላ ነው። እንደሚመስለኝም ጳውሎስ በሄደበት ቦታ ሁሉ እንዲሁ ሲያደርግ እንደነበረ ነው። እኛንም እንዲሁ እግዚአብሔር እንዲጠቀምብን እዘወትር በፊቱ መቆም መቻል አለብን። ታማኝነት ከኛ ይጠበቃል። እግዚአብሔር በገባንበት ቤት ጌታችን በደረስንበት ስፍራ ሁሉ በእኛ ሊገለገል ይፈልጋልና ጊዜውንና ሁኔታውን ባንመለከት መልካም ነው። ኢየሱስ የሁሉም ጌታ ነው። እግዚአብሔር ይባርክ።
ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።